የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ጳውሎስ በአፍሪካ ካቶሊክ ቤተ ክርስቲያን ጻን ጳጳሳት ሁለተኛ ሲኖዶስ በእንግድነት ተገኝተው ንግግር ማሰማታቸው ከሲኖዶስ አዳራሽ የተላለፈልን ዜና ያረጋግጣል። ፓትርያርክ ብፁዕ ወቅዱስ ጳውሎስ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ክቡራን፣ በዚህ የብፁዓን ካርዲናላትና ብፁዓን ጳጳሳት ጉባኤ ተሳታፊዎች በዚህ አብይ ሲኖዶስ እንድሳተፍና ንግግር እንዳቀርብ የተደረገልኝ የክብር ጥሪ ለእኔ ትልቅ ክብርና ልዩ ዕድል ነው። በተለይ ደግሞ ለርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በእናንተ መካከል እንድገኝ ላቀረቡልኝ ጥሪና እንደ አውሮፓውያን አቆጣጠር ባለፈው ሰኔ ወር በሮማ ባካሄድ ነው የጋራ ግንኙነት ለአፍሪካ ያላቸው ፍቅርና ለኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያን ያላቸው አክብሮት የሰጡት የግል ምስክርነት በማስታወስ ምስጋናዬን አቀርባለሁኝ። አፍሪካ በስፋቷ ሁለተኛ ክፍለ ዓለም መሆኗንም ገልጠው በስምምነትና በእኩልነት የሚኖሩት የተለያዩ የህብረ አህዛብ አገር ነች። ይህ የህብረ ብዛቱ እግዚአብሔር ለአፍሪካ እየሰጣት ጸጋ ነው፣ የአፍሪካ ውበት መግለጫም ነው። በሌላ ረገድ አፍሪካ እያንዳንዱ ህዝብ አለቀለምና ጎሳ ልዩነትም ሁሉም በእኩልነት የሚኖሩባት ምድር ነች ብለዋል። የስነ ሰብእ የፍልስፍና እንዲሁም ምሁራን ኢትዮጵያ በጠቅላላ አፍሪካ የሰው ልጅ መሰረት መሆኗ ያረጋግጣሉ። የኢትዮጵያ መርሃ ዕለት መሰረት ታሪክ ከአዳምና ከኖህ የሚጀምር መሆኑ ያወሳል። ይህ ማለት ደግሞ ለእኛ ኢትዮጵያውያን የፍጥረት አጀማመር ያለንበት ጊዜ፣ መጪው ጊዜ፣ ዛሬም ሁሌም በእግዚአብሔርና በእርሱ የማዳነ ታሪክ አማካኝነት እየተመለከተ ነው። የአፍሪካ ህዝብ ጥንታዊው ክብር የስልጣኔዎች ምንጮች ብቻ ባልሆኑት በአክሱም ሐውልት፣ በግብፅ ፒራሚድ፣ በተለይ ደግሞ በተለያዩ በአፍሪካ በሚገኙት ጥንታውያን ብራናዎች ዘንድ ተቀርጾ ይገኛል። በመካከለኛው ምስራቅ እየኖር የነበረው ህዝብ ከሚደርስበት ድርቅና ረሃብ ለመላቀቅ በኢትዮጵያ መጠለያ ያገኝ ነበር። በጠቅላላ አፍሪካ በረሃብ ለሚጠቃው ህዝብ መጠጊያ ነበረች። ቅዱስ መጽሐፍ እንደሚያረጋግጠውም አይሁዳውያንና ነቢይ ኤርሚያስ እንደሚለውም በባቢሎናውያን ወረራ ዘመን በኢትዮጵያና በግብፅ መጠለያ እንዳገኙ እንረዳለን። በተመሳሳይ መልኩም ከሄሮድስ ጭካኔ ለመትረፍ ኢየሱስ ክርስቶስና ቅድስት ድንግል ማርያም በግብፅ መጠጊያ እንዳገኙ ሲረጋገጥ አፍሪካውያን ሰዎችን እንደሚንከባከቡ የሚያረጋግጥልን ሀቅ ነው። አፍሪካ በቃሌ ሁሉ እግዚአብሔር ለዘመናት ያመኑ የአማኞች ክፍለ ዓለም ነች። ቅድስት ሳባ ለአገሯ ሕዝቦች ከእስራኤል የተቀበለችውን ብሉይ ኪዳን እንዳስተማረችና ከዚያኑ ወዲህ የሙሴ ጽላት በኢትዮጵያ በአክሱም ከተማ ይገኛል። የቅድስት ሳባ ልጅ ሚኒሊክ ሁለተኛ የእርሷን አብነት በመከተል የሙሴን ጽላት ወደ ኢትዮጵያ አፍሪካ ለማምጣት ችለዋል። የኢትዮጵያው ጃንደረባ ታሪክ ወሳኙ ሕግና በሙሴ በሚገባ የተደራጀ እምነት በፍጹም በመኖርና በሃይማኖት የተሸኘ ባህል ሆኖ ከእስራኤል ይልቅ በኢትዮጵያውያን ሕይወት ዘንድ በሚገባ ይኖር እንደነበር ይመሰክረዋል። ይህንን ለማረጋገጥ የኢትዮጵያው ሕዝብ ታሪክና ባህል የአኗኗር ስልት ቀርቦ ማየቱ ይቻላል። በግብፅ አሌክሳንድሪያ ቅዱስ መጽሐፍ ከአይሁድ ቋንቋ ውጭ መተርጎሙና ይህ ትርጉም ደግሞ የሰብአ ሊቃውንት ትርጉም ተብሎ የሚጠራ መሆኑ አስታውሰው የአፍሪካ ህዝቦች ቅዱስ መጽሐፍ እንደሚያመለክተውም ከብሉይ ኪዳን ዘመን ጀምረው በአዲስ ኪዳን ዘመንም በህሊና ህግ መሰረት ለእግዚአብሔር ስግደት የማቅረብ ልምድ እንደነበራቸው እናረጋግጣለን። የኢትዮጵያው ንጉሥ ባልዳሳረ ለኢየሱስ ህፃን ስግደት ለማቅረብ ወደ ቤተልሔም መሄዱ እንዲሁም ኢየሱስ በህማማቱ ወደ ጎልጎታ ተራራ መስቀል ተሸክመው በመውጣት ላይ እያለ አዲስ ኪዳን እንደሚናገረውም አንድ ከሊቢያ የመጣ ስምዖን ቀሬናዊ የተባለው አፍሪካዊ መስቀሉን እንደተሸከመ እንገነዘባለን። በ34ኛው ዓመተ ምህረት አንድ ኢትዮጵያዊ ጃንደረባ እንደ ሙሴ ህግ መሰረት ለእግዚአብሔር ስግደት ለማቅረብ ወደ ኢየሩሳሌም መሄዱና በመንፈስ ቅዱስ ትእዛዝ መሰረትም በፊሊፖስ መጠመቁ እንረዳለን። የተጠመቀው ኢትዮጵያዊው ጃንደረባ ወደ አገር ተመልሶ ክርስትናን ሰበከ። ይህ ደግሞ ኢትዮጵያ ከእስራኤል ቀጥላ በክርስቶስ ያመነች ሁለተኛ አገርና የኢትዮጵያ ቤተ ክርስቲያን በአፍሪካ የመጀመሪያ ቤተ ክርስቲያን ለመሆን እንዳበቃት የሚያረጋግጥ ታሪክ ነው። በመጀመሪያ የእምነት ዘመኖች ታሪክ የአፍሪካ የክርስትና መለያ ይህም አፍሪካውያን ዘወትር ፍቅርና ለአዲስ ኪዳን ያላቸው አክብሮት በጥልቀት እንደሚኖሩት ያመለክትልናል። አፍሪካ በአፍሪካና በመላው ዓለም የሚከበሩት የታላላቅ የቤተ ክርስቲያን ምሁራንና አበው የሚባሉት የቅዱስ አጎስቲኖስ፣ የቅዱስ ተርቱሊያን፣ የቅዱስ ቅጵሪያኖስ፣ የቅዱስ አናስታሲዮ፣ የቅዱስ ቀርሎስ አገር ነች። ዓለም በሞላ በታላቅ ችሎታው የሚያደንቀው የመዝሙር ደራሲ ቅዱስ ያሬድ አፍሪካዊ የኢትዮጵያ ልጅ ድርሰቶቹ ኢትዮጵያ በዓለም ዙሪያ እንድትታወቅ ያደረጋት ነው። እነዚህ የቤተ ክርስቲያን አበው ድንቅ ሥራዎች የአፍሪካ መግለጫና መለያ ናቸው ብለዋል። አፍሪካ የመጀመሪያ የመጽሐፍ ቅዱስ ቀኖና የተደነገገባት ምድር፣ የሰሜን አፍሪካ ሰማዕታት እንዲሁም በተለያዩ አገሮች ስደትና መከራ ይደርስባቸው የነበሩት ክርስቲያኖች በአፍሪካ መጠጊያ ያገኙ እንደነበርና በዚች ክፍለ ዓለም በሰላም ለመኖር መቻላቸውንም ታሪክ ይመሰክራል። ኢትዮጵያ በአውሮፓ ስደትና መከራ ይደርስባቸው ለነበሩት ክርስቲያኖች መሬት መሆኗ፣ የነዚህ ክርስቲያኖች በኢትዮጵያ ክልሎች ተጠብቆና ተከብሮ የሚገኘው የመቃብር ስፍራ ይመሰክረዋል። በኢትዮጵያ የቅዱስ መስቀል ትሩፋት ጎሸን ተራራ ተብሎ በሚጠራው ስፍራ ይገኛል። የአፍሪካ ክርስቲያኖች መስቀልን የተሸከሙ የኢትዮጵያ ቤተ ክርስቲያን በነበረው የኮሙኒዝም ስርዓት ወቅት ስደትና መከራ እንደደረሰባት ብዙ የደም ምስክርነት የተከፈለባት ስትሆን ብፁዕ ወቅዱስ ፓትርያርክ ቴዎፊሎስ ከእሳቸውም በፊት በቅኝ ግዛት ዘመን ሰማዕትነት የተቀበሉት ብፁዕ ወቅዱስ ጴጥሮስ እሳቸውም መጀመሪያ በእስር እንደተሰቃዩና ለብዙ ዓመታት ስደት መዳረጋቸውም ነግረው የኮሙኒዝም ስርዓት ተገርስሶ ፓትርያርክ ሆኜ ከተሾምኩኝ ወዲህ የወደመውን ዳግም ለመገንባት አብይ ኃላፊነት እንዳለን ተገንዝበን በእግዚአብሔር በገዳማውያንና በሁሉም አማኞች ጸሎት አማካኝነት እየተወጣን ነው ብለዋል። አፍሪካ እምቅ ኃይል ያላት የለም መሬትና በተፈጥሮ ሀብት የታደለች የተስተካከለ ውብ የአየር ጸባይ ለአገልግሎት ያልዋለ ሀብት ባለቤት ብዙዎች አይናቸው የሚጥሉባት መሆኗ ገልጠው በተለያዩ አገሮች የሚታየው እድገትና ብልጽግና የአፍሪካ ድካምና ተፈጥሮ ሀብት መሰረት የተረጋገጠ ነው ካሉ በኋላም አፍሪካውያን ብዙ ቅዱስ ስራዎች ለዓለም አከናውነዋል። በአንጻሩ ግን ዓለም ለአፍሪካ ምን አደረገላት? ቅኝ ግዛት ደርሶባታል። የተፈጥሮ ሀብቷ ተበዝብዘዋል። የተፈጥሮ ሀብቷ እንጂ አፍሪካ ለምታደርገው የእድገት ጎዳና ለመደገፍ የሚያስብ ሀብታም ሀገር እንደሌለ የአፍሪካ ሀገሮች በተለያየ መልኩ ብዙ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና መንፈሳዊ ነክ ችግሮች ተጋፍጠው ይገኛሉ። የአፍሪካ ህዝብ በዓለም አንጻር ሲታይ በዘቅተኛ ኑሮ የሚተዳደር የህዝብ የኑሮ ደረጃ ከእለት ወደ እለት እያሽቆለቆለ፣ የትምህርት እድል እጥረት ወጣቱን ምንኛ እየጎዳ መሆኑም፣ አለህንጸትና የትምህርት እድል ማንም ህዝብና አገር እድገት ለማረጋገጥ አይችልም ብለዋል። ብዙ ጥረት እየተደረገ ቢሆንም ክሉ አፍሪካን በእጅጉ እያሰቃየ ያለው የኤድስ በሽታ ለመቆጣጠር እጅግ አዳጋች እየሆነ መምጣቱንም ገልጠው በአፍሪካ የሚታዩት ችግሮች በተቻለ መጠን ይቃለል ዘንድ የተለያዩ የአፍሪካ አቤተ ክርስቲያን ምክር ቤቶች የተሻላቸውን ሁሉ ለማድረግ መነሳታቸው መስክረው፣ በተለይ ደግሞ አክራሪያን እና ጸንፈኞች የሚቀሰቅሱት ችግር ለማገድ አብይ ጥረት እያደረጉ ናቸው። ይህንን ሁሉ ግብ ለማድረስ የሃይማኖት መሪዎችና ምእመናን በጠቅላላ እጅ ለእጅ ተያይዘው መስራት ይገባቸዋል ብለዋል። ያለው ትውልድ ይሁን የሚመጣውም ትውልድ ከፍሎ የማይዘልቀው አፍሪካ ያለባት የውጭ ሀገር የብድር ጫና ዘክረው በአፍሪካ የሚታዩት ግጭቶችና ሕፃናት የሚሳተፉባቸው ጦርነቶች፣ የህገወጥ ስደተኞች ጸአት የመሳሰሉት አፍሪካን እያሰቃዩ ያሉት ችግሮች አስታውሰው የዓለም አቀፍ የሰብአዊ መብትና ፍቃድ ውሳኔ እንደሚያመለክተውም ከ18 ዓመት በታች በውትድርና ዓለም መቀጠር እንደሌለበት ሲያመለክት፣ ሆኖም ግን ይህ ህግ በአሁኑ ወቅት ተጥሶ ይገኛል። ይህ ጉዳይ ጨርሶ እንዲወገድ በጠቅላላ የአፍሪካ አብያተ ክርስቲያን በአንድነት ድምፃቸውን ከፍ በማድረግ ማሰማት ይኖርባቸዋል። ይህንን አጋጣሚ በመጠቀም ሁሉም የሃይማኖት መሪዎች በጋራ ለሰላምና ለአፍሪካ እግዚአብሔር የሰጣት የተፈጥሮ ሀብት እንዲጠበቅና ህይወትና የህፃናት ህይወት እንዲጠበቅ ተባብረው በጋራ ይሰሩ ዘንድ አደራ ብለዋል። በአፍሪካ መሰረታዊ የሰው ልጅ ፍላጎት እንዲከበር በማሳሰብ ምንም እንኳ የቅኝ ግዛቱ ስርዓት ያከተመለት ቢሆንም ቅሉ ገና አሁንም የሀብታም ሀገሮች ጥገኞች የሆኑ የአፍሪካ ሀገሮች እንዳሉ ማስታውሰው፣ ይህ ደግሞ አፍሪካ ለብዙ ችግሮች ከማጋለጡም አልፎ ምሁራንና ድንቅ ምርጥ ልጆቿ ለስደት በመዳረግ ለከፋው ችግር እንድትጋለጥ እያደረገ ነው። እነዚህ የተጠቀሱት ጉዳዮች ብፁዓን ካርዲናላትና ጳጳሳት ይወያዩባቸው ዘንድ አደራ ብለዋል። እኛ ይላሉ ብፁዕ ፓትርያርክ ጳውሎስ፣ መልካም የሆነውን መደገፍ የሰውን ክብርና ፍቅርን የሚጻረር የሚነዛው ሁሉ ለመቃወም የኃላፊነት ግዴታ አለብን። ክርስቲያኖች የፍትህ፣ የሰላም፣ የእርቅና የእድገት መልእክተኞች የሆኑ ዘንድ አሳስበው በአፍሪካ እነዚህ የላቁ እሴቶች እግብር ላይ እንዲውሉ የቅዱስ ኤጂዲዮ ማህበር የሚያካሂደው ቆራጥና ትህትና የተሞላው ጥረት እንዳብነት ተጠቅሰው የሃይማኖት መሪዎች የማህበራዊ ጉዳይ ብቻ ሳይሆን የሰዎች መንፈሳዊ ጥያቄዎች ምላሽ የመስጠት ኃላፊነት እንዳለባቸውና ማህበራዊውና መንፈሳዊው ጉዳይ ተነጣጥሎ መሄድ የለበትም ብለዋል። የሰብአዊ መብት ጥበቃ፣ ሰላም፣ ፍትህ ለማነቃቃት ሉካኖ ወንጌል አበክረው መስራት ይገባቸዋል ብለዋል። የአፍሪካ ቤተክርስቲያን በእግዚአብሔር ኃይልና በመንፈስ ቅዱስ ለቤተክርስቲያን ቋንቋ ድምጽ መሆን ይገባቸዋል። ለቤተክርስቲያን ደህንነት ከማን ጋር እና እንዴት መነጋገር እንዳለበትም ጠንቅቀው ማወቅ አለባቸው ካሉ በኋላም በዚህ በአፍሪካ የካቶሊክ ቤተክርስቲያን ጠቅላይ ጳጳሳት ሁለተኛው ሲኖዶስ በእንግድነት እንድሳተፍ በመጋበዜ እጅግ ደስተኛ ነኝ። አፍሪካዊ ነኝ። ቤተክርስቲያንም የሰማዕታት፣ የቅዱሳን፣ የገዳማውያን ጥንታዊት የአፍሪካ ቤተክርስቲያን ነች። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ይህ ጥሪ ስላቀረቡልኝ አመሰግኖታለሁኝ። ስለ ጌታችን ኢየሱስ ክርስቶስ ወንጌል እንናገር። ኢየሱስ በሕፃንነቱ ከማርያም ጋር በግብፅ እንደነበር ሁሉ አሁንም ወደ አፍሪካ ይመለሳል። ከእርሱም ጋር ሰላም፣ ምሕረትና ፍትህ ወደ አፍሪካ ይገባል። እግዚአብሔር የአፍሪካን ቤተ ክርስቲያንና አገልጋዮቿንም ይባርክ አሜን በማለት ያሰሙትን ንግግር ደምድመዋል።